ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአርብ ጥር 12 ምሽት ዝግጅታችን ጀምሯል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ፣ እንኳን አደረሳችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
የህዝባችን ድምፅ ለመሆን የቱልቪዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁማል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው።
ከድር ጅግሬ አደም ይባላሉ የሰማችኋቸው። በዩናይትድ ስቴትስ ሚኒሶታ ግዛት በንግድ የሚተዳደሩ የሶማሌ ክልል ተወላጅ የሆኑ ኢትዮጵያዊ ናቸው። በሶማሌ ክልል በፕሬዝደንቱና በጥቂት አጋሮቻቸው እየተፈጸመ ነው ያሉትን በደል በመቃወም ስላቋቋሙት ድርጅትና እንቅስቃሴ ከተናገሩት የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። ቆንጅት አርዕስተ ዜናው ታሰማናለች።
በተባበሩት መንግስታት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጸያፍ ቃል ቆሻሻ ሀገሮች ብለዋል በተባለው ጉዳይ ከመንግስታቱ ድርጅት የአሜሪካ አምባሳደር ኒኪ ሄሊ ጋር ስብሰባ አድርገው መወያየታቸው ተገልጿል። በዩናይትድ ስቴትስ በኢሚግሬሽንና ድንበር ጸጥታ ጉዳይ ላይ እየተካሄደ ያለው ከባድ የፖለቲካ ክርክር ዛሬ ከእኩለ ሌሊት በኋላ በዋሽንግተን ሰዓት ነው። የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ የመንግስት መስሪያ ቤት አመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ እየወደቀ ነው የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በተባበሩት መንግስታት ድርጅት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአፍሪካን ሀገሮች በጸያፍ ቃል ቆሻሻ ሀገሮች ብለዋል በተባለው ጉዳይ ከመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጋር ተነጋግረዋል። በዓለሙ ድርጅት የ54ቱ የአፍሪካ ሀገሮች ስብስብ ሊቀመንበር የሆኑት የኢኳቶሪያል ጊኒ አምባሳደር ኢንዶንግ ግምባ በፕሬዚደንቱ አባባሎች አሉታዊ ውጤት በማስከተላቸው አዝኛለሁ ሲሉ ኒኪ ሄሊ እንደተናገሩ ጠቅሰዋል። ባለፈው ሳምንት በመንግስታቱ ድርጅት የአፍሪካ ሀገሮቹ ማህበር ባወጣው መግለጫ የሚስተር ትራምፕን አነጋገር እጅግ የሚያስቆጣ ዘረኛና መጤ ጠል ብሎ ፕሬዝደንቱ ይቅርታ እንዲጠይቁ መጠየቁ ይታወሳል። ከአምባሳደር ኒኪ ሄሊ ጋር በተደረገው ስብሰባ ላይ የተገኙ በርካታ ዲፕሎማቶች እንዳሉት ፕሬዝደንት ትራምፕ እንደ አውሮፓውያን አቆጣጠር ጥር 28 እና 29 አዲስ አበባ ውስጥ ለሚካሄደው የአፍሪካ መሪዎች ጉባኤ መልእክት እንዲልኩ ሀሳብ ቀርቧል። ከአምባሳደር ሄሊ ጋር የተካሄደው ስብሰባ በጣም ወዳጅነት የተመላበትና ግልጽ ውይይት ነበር ሲሉ የኢኳቶሪያል ጊኒው አምባሳደር ተናግረዋል። ትራምፕ ከሄይቲ፣ ከኤልሳልቫዶር እና ከአፍሪካ የሚመጡት ጸያፍ ቃል ተጠቅመው ከቆሻሻ ሀገሮች የሚመጡ አሉ የተባለው ባለፈው ሳምንት በዋይት ሀውስ ኢሚግሬሽንን ለተመለከተ ስብሰባ ላይ ነው። በስብሰባው ላይ የነበሩ አንዳንዶች እንዳሉት ፕሬዚደንቱ ይልቁኑ ከኖርዌይ ብንቀበልስ ብለዋል። ሄይቲ ደግሞ በኢሚግሬሽን ጉዳይ በሚደረግ ስምምነት ውስጥ እንዳትገባብን ብለዋል ተብሎ ተጠቅሷል ፕሬዚደንቱ። ይሁን እንጂ እሳቸውና በርካታ በስብሰባው ላይ የነበሩ ፕሬዝደንቱ ጸያፉን ቃል አልተጠቀሙም እያሉ በማስተባበል ላይ ናቸው።
ሶማሊያ ውስጥ በዩናይትድ ስቴትስ የታገዙ የሀገሪቱ ልዩ ኃይሎች በጽንፈኛው ቡድን በአልሻባብ ታግተው የነበሩ 32 ልጆችን ማስለቀቃቸው ተሰማ። የሶማሊያ የማስታወቂያ ሚኒስትር አብዲራህማን ኦማር ኦስማን ዛሬ በሰጡት መግለጫ የመንግስቱ ኃይሎች ልጆቹን ያስለቀቋቸው በታችኛው ሸበሌ ክፍለ ግዛት ከሚገኝ ትምህርት ቤት መሆኑን አስታውቀዋል። ጽንፈኞቹ ያገቷቸውን ልጆች ሲሰብኳቸው ነበር፣ አሁን ግን በመንግስት እጅ ስለሆኑ በደህና ሁኔታ ላይ ናቸው ሲሉ ሚኒስትሩ ለቪኦኤ ገልጸዋል። ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም። የመንግስቱ ኃይሎች በወሰዱት እርምጃ ሄሊኮፕተር መጠቀማቸው ግን ዩናይትድ ስቴትስ መሳተፏን ይጠቁማል። የዩናይትድ ስቴትስ የጦር ኃይል የሶማሊያን ወታደሮች አልሸባብን እንዲወጉና ሀገሪቱን ከጥቃት እንዲከላከሉ ስልጠና እየሰጡ መሆናቸው ይታወቃል። አንድ የአልሸባብ ደጋፊ ዌብሳይት በበኩሉ የሶማሊያና የአሜሪካ ወታደሮች ተማሪ ልጆችንና መምህራቸውን ፈጁ ሲል ወንጅሏል። ስሙን መናገር ያልፈለገ የአካባቢው ነዋሪ በበኩሉ በጥቃቱ ቢያንስ 10 ሰው ተገድሏል ብሏል። በቅርቡ የሰብአዊ መብቶች ተሟጋቹ ድርጅት Human Rights Watch አልሻባብ ገጠር ውስጥ ያሉ ወላጆችን ያስገደደ ትናንሽ ልጆችን በተዋጊነት ሊያሰለጥን ይነጥቃል ሲል ወንጅሏል። በተያያዘ ዜና የዩናይትድ ስቴትስ ኃይሎች ትናንት አሙስ በአልሻባብ ላይ የአየር ጥቃት አድርሰዋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም እንደገለጠው ከኪስማዮ በስተሰሜን ምዕራብ 50 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በተካሄደው የአየር ጥቃት 4 ታጣቂዎች መገደላቸውን ገልጿል።
ቀደም ባለው ዜና ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም የተባለው የዩናይትድ ስቴትስ የጦር ኃይል ተብሎ ይነበብልን። የደቡብ ሱዳን የሰላም ሸምጋዮች የሀገሪቱ መንግስት በቅርቡ የተደረሰውን የተኩስ አቁም ስምምነት እንዲጥስ ፈቅደውለታል ሲሉ ሽምቅ ተዋጊዎቹ ከሰዋል። ዋናው ሸምጋይ ወንጀላውን ፈጥነው ውድቅ አድርገውታል። የአማጽያኑ ቃል አቀባይ ኮሎኔል ላም ፖል ገብርኤል በወጡት መግለጫ የደቡብ ሱዳኑ ተቀዳሚ ምክትል ፕሬዚደንት ታባን ደንጋይ ስምምነቱን ሲጥሱ የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን የኢጋድ እና ሶስትዮሹ ተብለው የሚታወቁት ሀገሮች ኖርዌይ፣ ብሪታንያ እና ዩናይትድ ስቴትስ አይተው እንዳላየ አልፈዋል ሲሉ ወቅሰዋል። በደቡብ ሱዳን የኢጋድ አምባሳደር ኢስማኤል ወይስ ወንጀላው ኃላፊነት የጎደለውና አሳሳች ነው ሲሉ ውድቅ አድርገዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንግሊዝኛ ተናጋሪ ከሆኑት የካሜሩን አካባቢዎች ወደ ናይጄሪያ የሚሸሹት ሴቶችና ልጆች ደህንነትና መበዝበዝን ያካተቱ የተለያዩ አጋጣሚዎች ይደርሱባቸዋል በማለት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR እያስጠነቀቀ ነው። ሊሳ ሽላይን ከጄኔቫ የUNHCR ጠቅላይ ጽህፈት ቤት ያስተላለፈችው ዘገባ አለ። አዳነች ፍሳይ ታቀርበዋለች።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካሜሩናውያኑ እንግሊዘኛ ተናጋሪ ከሆኑ ክፍሎች ባለፈው ጥቅምት ወር መሸሽ ከጀመሩበት ጊዜ አንስቶ 10,000 ስደተኞችን መዝግቧል። ወደ ምስራቅ ናይጄሪያ ከሚሰደዱት ካሜሩናውያን መካከል 80% የሚሆኑ ሴቶችና ልጆች ናቸው። እንግሊዘኛ ተናጋሪ የሆኑት ካሜሩናውያን ፈረንሳይኛ ተናጋሪዎች በሚበዙባት ሀገር የፖለቲካና ኢኮኖሚ አድልዎ ይፈጸምብናል የሚል ተቃውሞ ያሰማሉ። ብዙዎቹ የተቃውሞ ሰልፎች ግጭት ስለታከለባቸው ወደ ናይጄሪያ ለመሰደድ ተገደዱ። የሚሸሹት ካሜሩናውያን ብዛት እየተበራከተ ሲሄድ በደህንነታቸው ላይ የሚደቀነው አደጋም እየጨመረ መሄዱን የስደተኞች አገልግሎት ጠቁሟል። አንዳንዶቹ ልጆች ብቻቸውን በመሸሻቸው ወይም ጉዞ ላይ ከቤተሰቦቻቸው በመለያየታቸው ችግር እንደሚገጥማቸው የስደተኞቹ አገልግሎት ቃል አቀባይ ዊሊያም ስፓንድለር ገልጸዋል።
Unaccompanied and separated children are particularly affected by difficult access to food.
በተለይም ብቻቸውን የተሰደዱና ከቤተሰቦቻቸው የተለያዩ ልጆች ከባድ ችግር ይገጥማቸዋል። ምግብ አያገኙም። ለመኖር ለሚያስፈልጉ ነገሮችም ተደራሽነት የላቸውም። ልጆች ለመኖር ሲሉ ወይም ቤተሰቦቻቸውን ለመርዳት በስራ ወይም በልመና ለመሰማራት እንደሚገደዱ የሚገልጹ ብዙ ዘገባዎች ደርሰውናል። ብዙ ልጆች ለመማር ጊዜም ሆነ ገንዘብ ስለሌላቸው የትምህርት ዕድል አያገኙም።
የስደተኞቹ አገልግሎት ልጆቹን ከቤተሰቦቻቸው ጋር ለማገናኘት ሲል ከናይጄሪያ ባለስልጣኖች ጋር እየሰራ መሆኑን ቃል አቀባዩ ስፓንድለር ገልጸዋል። ከተሰደዱት ቤተሰቦች አብዛኞቹ በሴቶች የሚተዳደሩ በመሆናቸው ለብዝበዛ እንደሚጋለጡ ቃል አቀባዩ ሲያስረዱ፣ የሥራ ዕድል ያላገኙት ሴቶች የወሲብና የጾታ ጥቃት እንደሚገጥማቸው፣ ብዙዎቹ ደግሞ ለመኖርና ልጆቻቸውን ለመርዳት ሲሉ በወሲብ ንግድ እንደሚሰማሩ ጠቁመዋል። የናይጄሪያና የካሜሩን መንግስታት ስደተኞችን በተሻለ ለመጠበቅና ለመርዳት እንዲችሉ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለማገናኘት ጥረት እያደረገ መሆኑን ቃል አቀባዩ ለአሜሪካ ድምጽ ሬዲዮ ተናግረዋል።
በዩናይትድ ስቴትስ በኢሚግሬሽን እና ድንበር ጸጥታ ጉዳዮች ላይ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ የመንግስት መስሪያ ቤቶችን አመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ ይወድቃል። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ማታ ምንም እልባት ሳይሰጥ ተነስቷል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ያካትታል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈላችሁ የአርብ ጥር 12 2010 ዓ.ም ተመረጠ የዕለተ ጥምቀት ምሽት ፕሮግራም ነው። እንኳን አደረሳችሁ በድጋሚ ክቡራትና ክቡራን።
የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች በጋራ ለመስራት ተስማምተው ነገ የመግባቢያ ስምምነት ይፈራረማሉ።
እኛ መተማመንን የሚፈጥሩ ስብሰባዎችን ስናረግ በጋራ ስልት መቀየስ ሲንችል ወንድማማችነትና አንድነት ይጎለብታል።
በመጀመሪያ ይህ ዘረኛና ጠባብ ጎሰኛ መንግስት ለ27 ዓመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሔር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው።
የመጀመሪያው የኦሮሞ ፌዴራሊስት ኮንግረስ ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነገሳ ኦዶ ዱቤ፣ ሁለተኛው ደግሞ የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ መንግስቱ አስፋው ናቸው። የሰማችኋቸው በምሽቱ ዝግጅታችን ሐሳቦቻቸውን ያብራራሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በሶማሌ ክልል በፕሬዝደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጪ የክልሉ ተወላጆች በሚኖሩባቸው አገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎቹን መብት የማስጠበቅ ኃላፊነት ያለበት ፌደራሉ መንግስት ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው እነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉ ክሶችን የያዘ ደብዳቤ ሰሞኑን ዩናይትድ ስቴትስ ውስጥ ከሚኖሩ የአካባቢው ተወላጆች ደርሶናል። ይህንን ደብዳቤ አንተርሶ የምሽቱ አብይ ርዕስ ያተኩርበታል። ዘገባው እየተቀናበረ ነው፣ እንደደረሰን እናቀርብላችኋለን። ወደ መጽሔት ዘገባ እናልፋለን።
ኢትዮጵያን ከገባችበት ችግር ለማውጣት ኢህአዴግ ተጨማሪ ፖለቲካዊ እርምጃዎችን መውሰድ እንዳለበት ዶክተር መረራ ጉዲና አሳሰቡ። ታሳሪዎችን ለመፍታት የተደረሰበትን ውሳኔ መነሻ አድርገው የተናገሩት ዶክተር መረራ በዚች ሀገር ፖለቲካዊ ውሳኔ የሚያስፈልግበት ከዚህ የበለጠ አሳሳቢ ጊዜ የለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
አትሌቶን ንንጅሩ ደርጋጎን ንንጅሩ ወለማ ገለጽ ቀይሮ እንደጅራ ተና በጋገመደኒ ስንይን
ሰሞኑን ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና መኖሪያ ቤት በወዳጅ ዘመድ በደጋፊዎቻቸውና አድናቂዎቻቸው ጉብኝት ተጨናንቋል። በተለይ ከፍተኛ የድጋፍ መሰረት ባላቸው የምዕራብ ሸዋና ሌሎች የኦሮሚያ አካባቢዎች ዶክተሩ በሚል አጠራር የሚገለጹት አንጋፋው ፖለቲከኛ ጉብኝቶቻቸውን እያስተናገዱ ነው። ዛሬ በዕለተ ጥምቀትም ከሻሸመኔ፣ አምቦና ሌሎች አካባቢዎች የመጡ ደጋፊዎቻቸውና አድናቂዎቻቸው በርሳቸው መኖሪያ ቤት ቅጥር ግቢ ተሰባስበው ታይተዋል። ለሰዓታት በዚያ ባደረኩት ቆይታ ተራ በተራ እየቀረቡ የበግ ስጦታ ሲያበረክቱ ባህላዊ የኦሮሞ አልባሳትንም ሲሰጡ ተመልክቻለሁ። በዚህ መሃል ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታ መንግስት የቀሩትንም የፖለቲካ መሪዎችና አባላት እንዲፈታ ጠይቀዋል።
እኛም የድርጅት መሪዎችና አባላትና ድርጅት መሪዎች ጀመር እናንተ የምታውቁት እና በቀለ ገርባ እና ደጀኔ ጣፋ እና አዲሱ ሙላላ እና ጉርሜሳ ያኖ ወደ ኋላ ቀርቷል። ብዙ አባሎቻችንም ቀርቷል። የሌሎች ፖለቲካ ድርጅቶችም አሉ። የፖለቲካ ድርጅቶች ብዙ አመታት የተሰቃዩ አሁን የኦነግ አባላት ከአስር አመት በላይ ሁሉ የታሰሩ አሉ። የአንድነት አባላት አሉ። ብዙ ፖለቲካ ድርጅቶች ታስረዋል። እንግዲህ ብሔራዊ መግባባት ከተባለ ብሔራዊ መግባባት መቼም ለሁሉም ነው። የብዙ ድርጅቶች አንዳንዶቹ ለምሳሌ በአራት እግር የሚሄዱ አሉ። ቀውሞ መሄድ የማይችሉ ለምሳሌ ቅንጅት አባል የነበረ ሰው አይቻላል።
በምን ምክንያት ማለት ነው?
ያው እስር ቤት በደረሰበት ህመም ለምሳሌ በኦሪጅን ነው የሚሄደው። ሁለቱን ምግብ የሌለው ለምሳሌ የኦነግ አባል ተብሎ የተከሰሰ ልጅ አይቻለሁ። ወደ 12 ዓመት የታሰረ ብዙ እስረኞች አሉ ማለት ነው። በዛም ሆነ በዚህ ፖለቲካ እስረኛ በእኛ ቋንቋ ፖለቲካ እስረኛ መንግስት ፍቅድ በእኛ እይታ ፖለቲካ እስረኞች የሚባሉ መቼም ሽንኩርት ሰርቆ ስላልገቡ በዛ ደረጃ የሚታዩ አሉና መንግስት በደጋጁ ለዚህ ነው ብዙ የሚገባቸው መፈታት የሚገባቸው በተለይ ብዙ ወጣቶች አሉ።
ህግና ስርዓት የማስከበር ኃላፊነት አለብኝ በሚል ዶክተር መረራን ሌሎች የፖለቲካ መሪዎችንና አባላትን በእስር ላይ ያቆየው መንግስት አሁን ለየት ወዳለ እርምጃ ይገባ ይመስላል። ፖለቲካዊ ውሳኔ ወደ መስጠት ለ17 ቀናት የመከሩት 36 የኢህአዴግ የስራ አስፈጻሚ ኮሚቴ አባላት የደረሱበት ውሳኔ ይሄ ነው። ሲሄዱበት ከነበረው መንገድ ወጣ ያለ ፖለቲካዊ ውሳኔ መስጠት። ዶክተር መረራም ታዲያ ከዚሁ ኢህአዴግና መንግስት ይሄንን አካሄድ ሊገፉበት እንደሚገባ አሳስበዋል። እስካሁን ሲሄዱበት የነበረው መንገድ ውጤት አለማምጣቱን የገለጹት ዶክተር መረራ አገሪቱ ካለችበት አስቸጋሪ ሁኔታ አንጻር ፖለቲካዊ ውሳኔ አስፈላጊ መሆኑን አብራርተዋል።
እንደዚህ አይነት ውሳኔ በኢትዮጵያ ታሪክ ውስጥ ካስፈለገ ያሁን ነው። ከምን ጊዜም በላይ አሁን ይመስለኛል። እንደምታውቁ በዚህ ባልካባቢ ወጣቱ ለውጥ ይፈልጋል፣ ህዝቦች ለውጥ ይፈልጋሉ፣ መልካም አስተዳደር ይፈልጋሉ። ይህ ሀገር ለመታደግ በጣም አደገኛ መስቀለኛ መንገድ ላይ ስለሆነች ለመታደግ እነሱም ይህንን እኛ እንኳን ፖይንት ከተገነዘብ መገዘባቸው ጥሩ ነው። እንደዚህ አይነት ፖለቲካ ውሳኔ ወሳኝ ነው። ግን ደጋግሜ እንዳልኩ ተጨማሪ እርምጃዎችን መውሰድ አለባቸው። ህዝብ በተግባር ብዙ ነገሮችን ማየት ይፈልጋል። በተግባር ኢትዮጵያ ተለውጣ ማየት ይፈልጋል። በተግባር ብሔራዊ እርቅ በዚህ ሀገር ተፈጥሮ ማየት ይፈልጋል። መልካም አስተዳደርን ማየት ይፈልጋል። በተግባር ነጻና ፍትሃዊ ምርጫ ማየትን ይፈልጋል። ብዙ ነገሮች ነው የሚደረጉት። ገባ? ይሄ የመጀመሪያው እርምጃ ነው። የመጀመሪያው እርምጃ መውሰዳቸው ጥሩ ነው፣ ግን ብዙ እርምጃዎች ይቀራሉ።
ከዚህ ቀጥሎ እንዲመጣ የሚፈልጉት በተከታታይ 1 2 3 ዋንኛ እርምጃዎች ምንድን ናቸው?
የመጀመሪያው በስካ ያሉትን ፖለቲካ እስረኞች መፍታቱ ወሳኝ ነው። ለነሱ አንድ ቀንም ተጨማሪ ቀን መቆየት ምን ያክል እንደሚያስቸግር አውቃለሁ። ከዛ ቀጥሎ ግን ግማሽ መንገድ ሁሉም ወደ ግማሽ መንገድ መጥቶ ድርድር ድርድር ደግሞ ስለ ከሀቀኛ ሰፊ የህዝብ ድጋፍ ካላቸው ፖለቲካ ኃይሎች ጋር ድርድር ሲመጣ ደግሞ መስጠትና መቀበል ይኖራል። መንግስትም የሚሰጣቸው ነገሮች ይኖራሉ፣ ተቃዋሚዎቹ መስጠት ያለባቸው ነገሮች ይኖራሉ። መሀል መንገድ ላይ የመገናኘቱ ሁኔታ በጣም ወሳኝ ነው። ለዚህ ደግሞ ሁሉ መስተዋጽኦ ማድረግ አለበት። ላለፉት 50 ዓመታት ከንጉሱ የመጨረሻ ዓመታት ጀምሮ የኢትዮጵያ ህዝብ ከቀውስ ወደ ቀውስ ከቀውስ ወደ ቀውስ ምናልባት የመጀመሪያ መጻፊና ንብን እንደሆነ የኢትዮጵያ ፖለቲካ ምስቅልቅል ጉዞ ነው የሚለው ከንጉሱ እስከ ያለው ምስቅልቅሉ የፖለቲካ ጉዞ የሆነ ቦታ ማቆም ከተቻለ ይሄን ነገር ለመታደር በጣም ጥሩ ነው። ከዚህ በፊት ቢያንስ 3 እድሎች አመልጥናል። 66 ንጉሱ ሲወርዱ ቀላል ያልሆነ እድል ነው ያመለጠ። ደርግ በጎን ገብቶ ያንን እድል አበላሽ። 1983 ኢህአዴግ ሲገባ ይሄንን አሁን ያለውን ነገር ቢጠቀም ኖሮ የተሻለ እድል ይፈጠር ነበር። በራሴ ጉዞ ገፋለሁ ብሎ ያን ሁሉ ተጨናቀረ እድሉ። 97ም ለየት ያለ እድል ተፈጥሮ ነበር። ይሄ እንግዲህ አራተኛ እድላችን ነው በእኛ እድሜ ማለት ነው። ከአራቱ 3 እድሎች አግኝተናል። ይሄ አራተኛው እድሉን ሁሉም በሰከነ መንገድ በሰከነ አእምሮ አስቦ ይህን ነገር ለመታደግ በሚችልበት ሁኔታ ላይ የሀገሪቱ ፖለቲካ የሶስት ሺህ ዘመን ፖለቲካ ነው የምንለው፣ ግን ትናንት የተፈጠሩ ሀገሮች እንኳን አልፎ ሄደዋል። እነ ጋና፣ እነ ቦትስዋና፣ እነ ደቡብ አፍሪካ የተሻለ ፖለቲካ እንዳላቸው ይታወቃል። ስለዚህ ጊዜው የሀገር በሀገር ደረጃ ለመቀጠል ጊዜው አሁን ነው።
በዶክተር መረራ ጉዲና ቤት ያነጋገርኳቸው አንዳንድ እንግዶችም ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ ታሳሪዎችን ስለመፍታት የተናገረውን ተግባራዊ እንዲያደርግም ጠይቀዋል። ከነዚህ አንዱ ደግሞ የጀነራል ዋቆ ጉቱ የወንድም ልጅ መሆናቸውን የነገሩኝ መሐመድ አደም ጊሎድ ናቸው።
ሞቱማ ዋንጀር የሁጅር ኦሽጋሪ መንግስት የሚለው ስራ ላይ ካዋለ ጥሩ ነው።
ወርን ወይኑ በቀላ ገብራፋ
እኛ ምንጠብቆ እናቶ በቀለ ገርባን
ደየኔ ጣፋፋ
ደጀኔ ጣፋ
አዲሱ ቡላላ
አዲሱ ቡላላ
ወርኩ ይወር ከነለ ገታ ኢሰኒቲ
እነዚህ ሁሉ ይልቀቁ።
ነምኒ ሂዳጅሩ ነማባየ ነምኒ ኢትዮጵያ
እስር ቤት ውስጥ ያለ የኢትዮጵያ ህዝብ ማአት ነው፣ ብዙ ነው።
አከምራገነት
እንደሰማ ነው
መራገታ ኢሰኒ
ሁሉንም ይልቀቁ።
ተኳታ ነው
አንድ እንሁን
ቢያ ይጃሩ
አገር እንገንባ
በኩምተከ ቀበነ ቀው የዮናም ሁልችን ወማ ፋይዳን ቀ
አንድ ቦታ ይዘን በጠመንጃ ሰውን ካስተዳደርን ዋጋ የለውም።
ሙቀወለ ቀበነ ቱሬ
እኛ ጠመንጃ ይዘን ስንታገል ነበር
ሎለለ ቱሬ
ስንዋጋ ነበር
ፋይዳ አቀብት ቀው
ምንም ጥቅም የለውም።
ኦበሉም መጋሪ ኦበሉማን
ወንድማማችነት ትልቅ ጥቅም አለው።
ኡመተ ካለጅሩለ መራ ወልቀበኒ ወሊናሳሃኒ ቢየተና ነገር አቡዘኒ
ከኢትዮጵያ ውጪ ያሉትንም ህዝቦችን ሰብስቦ አንድ ላይ አገር ውስጥ ያሉትንም አንድ ላይ አዳብሎ ሰላም ማውረድ ነው።
አለም አሜሪካ ጅራ
እኔ አሜሪካ ነው የምኖረው።
ኢትዮጵያ ሲነሙን ረሃቁ እንደንደው
ማንኛውም ሰው ኢትዮጵያዊነትን ከኔ ላይ ሊፈቅ አይችልም።
ነሙን አንከንንስ
ማንንም አልሰጠኝም።
نمنا رفود الله نجيب
ما نم كان لا يتبقى ونتنا عيوز دفنية
موتوم بان أكجد تسون أقاقوتي ورهيد آجر سون ورهيد آجر مرا أكمل ينقدر دبت ورهيد بارتي أفران دبت أكسي قداري سنيتي
منغس بميديا انداورا ونت كهونة عراتو بارتي وشندتنا قاقرونا انداور كهونة يتاثروتن اسرن يوش بملو فتو سلام لزي چاگر مامت أب ألا باچو
ساري بدكتر مرارا قدنا بيتي تغنيو تنگدوش بركاتانا چو يعني قاقر قواتشو النزيف چاير اللوم ከዶክተር መረራ ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። አሁን በአብይ ርዕስ ወደ ተያዘው ዘገባ እንመለሳለን። ተጠናቆ ገብቷል። በሶማሌ ክልል በፕሬዝዳንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጪ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያና ዛቻ ይደርስብናል የዜጎችን መብት የማስጠበቅ ኃላፊነት ያለበት ፌደራሉ መንግስት ጣልቃ ገብቶ እስካሁን ህዝቡ ለሚያነሳቸው ለነዚህ መብት ጥያቄዎች መልስ መስጠት አልቻለም የሚሉ የሶማሌ ክልል ተወላጆች ቅሬታቸውን ለቪኦኤ ገልጸዋል። አሉላ ከበደ ተከታትሎታል።
ዱልሚድድ ይሰኛል የሶማሊኛው ሀረግ የፍትህ ጥያቄ ወደ አማርኛ ሲመለስ። ዑመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዝዳንት ያል አንዳች ጥያቄ በህዝቡ ላይ ያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ።
እኛ የተሰባሰብ ነው በሶማሊ ክልል ፕሬዝዳንት አብዱ መሐመድ ዑመር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻል ነው። በዛ ምክንያት ተሰብስበን ምን እናደርግ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋም ነው።
በክልሉ አምባገነንነት ሰፍኗል። ስጋት ነክሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት።
ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ለምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ጠይቀኛል? ማንም ሰው ልናገር አይችልም። ማንም ብትሆን ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው። ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም እዛ ለመኖር። ተስፋ አጥተዋል። ስራ አያገኙም። በዛ ላይ ደግሞ ነፃ አይደሉም። ኮራፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በሱ አስተራረብ ብዙ ጥያቄዎች አሉ።
በሚኒሶታ ክፍለ ግዛት በንግድ ስራ የሚተዳደሩት ከድርጅት ግሬ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌደራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና የክልሉ አስተዳደር በዝብ ላይ የሚያደርሰው በደል ስላሳሰበኝ በአቶ ዑመር የሚመራውን ዱልሚድድን ተቀላቀልኩ ይላሉ።
ኢትዮጵያ ትውልድ አሜሪካዊ ነኝ። ብዙ ቤተሰቦች ምንዛለሁ። ዱልሚድ በአማርኛ ደግሞ የፍትህ ጥያቄ ክልላችን ያለው ችግር ከተለያዩ ነገሮች ከክልሉ እና ከፌደራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ መክሮ ነበረ እና ብዙ ተገቢ ላሹ አልተገኘም ነው። ስለዚህ የህዝባችን ድምፅ ለመሆን የዱልሚድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳውዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁሟል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናደርጋለን።
አቶ ከድር እንደ ሊቀመንበር ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ ዑመር ይስማማሉ።
የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች የሰው ክብር እና ሰብአዊ መብት የሚከበር። አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል ክስ ሳይመሰረት። ለአንድ ምሳሌ መውሰድ የምንችለው ጅጅጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ አመታት ተፈርዷል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሽ we don't have answer for that ችግሩ እንዳልፈታ አላውቅም።
ተለያዩ ሀገሮች የሚኖሩት የክልሉ ተወላጅ ሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረው የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዝዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት።
ፍርሃት እዛ ብቻ ሳይሆን ክልሉ ውስጥ ብቻ ሳይሆን አሁን እዚህ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቋም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉ እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰው እና ቤተሰባችን እዛ ያሉት ለኛ ይደውልናል። በፍርሃት ከዚህ ድርጅት ውጡ አትግቡ፣ ለምን እኛ እንታሰራለን ወይም ይህ ችግር ደርስብናል። ሰው በዛ አይነት ፍርሃት ይኖራል።
የፕሬዝዳንቱ ረዳቶች ወዲህ ወደ ዩናይትድ ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ።
የፕሬዝዳንቱ አብዱል መሐመድ ኦማር ደጋፊዎች ወይም ከሱ ስር የሚሰሩት አንድ 5-6 ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ 3 ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርንመንት የሚሰራ ሰው ከሆነ በኦፊሻል ቪዝ ነው እዚህ የሚመጣው። ግን እነዚህ በተለይ በክልል 5 ለሚሰሩት ዝም ብሎ ይመጣሉ። ዋናው አላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው ማይደግፈው ብሎ ህዝቡን ለማከፋፈል ዋናው አላማቸው ይመጡበት ለዛ ምክንያት ነው። እናው እኛ ካቋቋም ነው በኋላ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት። ማንም አልሄደለትም። እንደገና ሞከሩት። ትንሽ ሰው መጡ። አሁን በመጨረሻ ጊዜ ባረጉት ያሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር ጋበዙት እንዲመጣ። እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንትላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዚሁ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው እነሱ ነበሩ በብዛት የመጡ ሰብሰባ ላይ እና እኛ አልሄድንም። ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በኢሚግሬሽን እና በድንበር ጸጥታ ጉዳዮች ላይ ዩናይትድ ስቴትስ ውስጥ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም ያሁኑ የፌዴራሉ የአስቸኳይ ጊዜ በጀት ወቅት ሲያበቃ የመንግስት መስሪያ ቤቶችን አመታዊ በጀት ማለትም እጅግ አስፈላጊ ከሚባሉ ሰራተኞችና ክፍሎች በስተቀር ያለውን የመንግስት በጀት ለማስቀጠል የተያዘው ጥረት ስጋት ላይ ሊወድቅ እንደሚችል እየተነገረ ነው። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ምሽት ምንም እልባት ሳይሰጥበት ተነስቷል። የህግ መወሰኛው ምክር ቤት አባላት ከሁለት ሰዓት በማይበልጥ ጊዜ ውስጥ እንደገና ይሰበሰባሉ። የመንግስት መስሪያ ቤቶችን ለመዝጋት ከተሰጠው የጊዜ ገደብ መድረስ በፊት ማለት ነው። ማይክል ብራውን ነው የዘገበው። ትዝታ በላቸው ታቀርባለች።
ሪፐብሊካኖች ሁለቱንም ምክር ቤቶች ቢቆጣጠሩም የፌደራሉን መንግስት ስራ ለማስቀጠል የሚችለውን በጀት ለማሳለፍ የዲሞክራቶቹን ድጋፍ ይፈልጋሉ። ዲሞክራቶቹ ደግሞ ወጣት ፍልሰተኞች ከዩናይትድ ስቴትስ እንዳይባረሩ የሚያስችል ህግ ካላጸደቁ በቀር ሌላ ማንኛውንም ህግ አንቀበልም ብለዋል። የፍልሰተኞች መብት ተሟጋቾች በፕሬዝደንት ዶናልድ ትራምፕ ፖሊሲዎች ላይ በእጅጉ ሊያማርሩ ቢችሉም ደግሞ ዴሞክራቶች ከዚህ ቀደም በተደጋጋሚ ያለ ህጋዊ ፍቃድ ወደ ዩናይትድ ስቴትስ የገቡ ልጆችን ከመባረር የሚያድን የመንግስት መስሪያ ቤቶችን ወጪ በመደገፋቸው ትግስታቸው የተሟጠጠ ይመስላል።
It is time that people, when they make a commitment to get our votes,
የኛን የመራጮች ድምጽ ለማግኘት ሲሉ ቃል የሚገቡ ሰዎች የገቧቸውን ቃል ኪዳኖች የሚጠብቁበት ጊዜ አሁን ነው። እኛ ለእናንተ ድምጽ እንድንሰጥ ስትፈልጉን ብቻ ወደኛ አትምጡ። ማህበረሰባችንን በመወከል እናደርጋለን ስትሉ የገባችሁትን ቃል አክብራችሁ ተገኙ።
ዘንድሮ ግን ዴሞክራቶች ሌላ የመንግስት ግዚያዊ ስራ አስቀጣይ በጀት የኢሚግሬሽኑን ህግ ካላካተተ በቀር ባንድነት ለመቋቋም ተስማምተዋል። ይህን ሲያደርጉ ግን የፖለቲካ ዋጋ እንደሚያስከፍል ዘንግተው አይደለም። ዴሞክራቱ ኮንግረስማን ሉዊስ ጉተሬስ
Democrats aren't going to blink. We're going to stand by our values.
ዴሞክራቶች በዚህ ጉዳይ ላይ ፈጽሞ ቃላችንን አናጥፍም። ከእሴቶቻችን ጎን እንቆማለን።
ሪፐብሊካኖቹ በሌላ ወገን የዋይት ሃውስ ቤተ መንግስት እርስ በርሳቸው የሚቃረኑ አስተያየቶችን ከሰጠ በኋላ ውዝግብ ውስጥ ገብተዋል። ሪፐብሊካኑ ሴነተር ለንሲ ግራም
What asked the White House is find out what you're for. I can't read your mind.
ዋይት ሃውስን የምጠይቀው አቋማችሁ ምንድነው? ግለጹልኝ። እኔ የእናንተን አስተሳሰብ ማወቅ አልችልም የሚል ነው።
እንደሚታወሰው ፕሬዝዳንት ትራምፕ ባለፈው ሳምንት በሁለቱም ፓርቲዎች የተቀናበረ የኢሚግሬሽን ህግ እንዲረቅ ሐሳብ ካቀረቡ በኋላ ሰረዙት። በሕግ መወሰኛው ምክር ቤት የቀረበው ሐሳብ ህጋዊ ሰነድ የሌላቸውን ወጣቶች ፍልሰተኞች የሚጠብቅና በዩናይትድ ስቴትስና ሜክሲኮ ድንበር መካከል ግንብ ማቆምን የሚደግፍ ነው። በዚህኛውም ጉዳይ ላይ ቢሆን እንኳ ግን ዋይት ሃውስ ውዥንብር ፈጥሯል። ትራምፕ በ2016ቱ የምረጡኝ ዘመቻ ወቅት በተደጋጋሚ ቃል የገቡት ሐሳብ ቢሆንም እንኳን ለማለት ነው። የቤተ መንግስቱ ዋና እልፍኝ አስከልካይ ጆን ኬሊ ከትላንት ወዲያ ረቡዕ ለዩናይትድ ስቴትስ ህግ አርቃቂዎች ሲናገሩ ትራምፕ የግዙፉን ግንብ ህንጻ ሐቅ ምንነት በውል አልተረዱትም ብለዋል።
And I pointed out to all of the members that were in the room that they all say things during the
በክፍሉ ውስጥ ለነበሩ የምክር ቤት አባላት በሙሉ አንስጭባቸዋለሁ። ሁሉም የምርጫ ዘመቻ ሲያካሂዱ ሙሉ በሙሉ ያልተረዷቸውን ነገሮች ሳያነሱ እንዳልቀሩ ገልጬላቸዋለሁ።
ፕሬዝዳንት ዶናልድ ትራምፕ ግን በትዊተር መልእክታቸው የድንበር አጥሩ አሁንም የድንበር አጥር ነው። ሐሳቡን ከተነሰስኩበት ከመጀመሪያው ቀን አንስቶ ድንበሩ ላይ ግንብ የማነጽ ሐሳብ አልተለወጠም ወይም የተቀየረ ነገር የለም ብለዋል። ይህን አስመልክቶ እንግዲህ ለኮንግረሱ የሪፐብሊካን ፓርቲው መሪዎች የመጨረሻ ማሰሪያው ትራምፕ አቋማቸው ግልጽ እስካልሆነ የፍልሰተኞቹን እና የድንበር ጸጥታውን በተመለከተ ድምጽ አንሰጥም የሚል ነው። በምክር ቤቱ የብዙሃኑ ፓርቲ መሪ ሴናተር ሚች መካነል
As soon as we figure out what he is for, then I would be convinced that we were not just spending
አቋማቸው ምን እንደሆነ ካወቀን በኋላ ወዲያውኑ እንወስናለን። እኛም ዝም ብለን የማንነዳል መሆናችን አመኔታ ያድርብኛል።
ዴሞክራቶች ይህን ሁሉ አዙሪት የሚመለከቱት ሁለቱን ምክር ቤቶች፣ የፕሬዝደንቱን ስልጣን፣ ሶስቱንም የስልጣን ዘርፎች የተቆጣጠረው የሪፐብሊካን ፓርቲ መምራት እንዳልቻለ ነው። Senator Chuck Schumer.
The one thing standing in our way is the unrelenting flow of chaos from the other end of Pennsylvania Avenue.
በስራችን ላይ አንዱ እንቅፋት የሆነው በሌላው የፔንሲልቬኒያ ጎዳና ጫፍ ላይ በሚገኘው በዋይት ሃውስ አላባራ ያለው ትርምስ ነው። ሪፐብሊካኖችን ወደ መፈራረስ አድርሷል። ዛሬ ከማን ጋር መደራደር እንደምንችል እንኳ በግልጽ አናውቅም።
ፕሬዝዳንት ትራምፕ ዳካ በመባል ለሚታወቀውና ወደ ዩናይትድ ስቴትስ በሕፃንነታቸው የገቡ ፍልሰተኞችን የሚመለከተውን ጉዳይ በተመለከተ እስከ መጪው መጋቢት የጊዜ ገደብ ቆርጠዋል። የዳካ መርሃ ግብር ጊዜያዊ የሥራና የትምህርት ፍቃድ ለወጣት ፍልሰተኞች ይሰጣል። Thank you.
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com እንዲሁም ቪኦኤ አምሃሪክ ለፌስቡክ እና ለትዊተር ተጠቃሚዎች ዝግጅቶቻችንን ያስተናግዳሉ፣ ሐሳቦቻችሁን ያንሸራሽራሉ። የጥምቀት በዓል በመላ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ እየተከበረ ነው። ጃንሜዳ ላይ የተከናወነውን ስነ ስርዓት አስመልክቶ ጽዮን ግርማ ወደ አዲስ አበባ ደውላ ተከታዩን አዘጋጅታለች።
በአዲስ አበባ ከተማ በጃንሜዳ ባህረ ጥምቀት ከሚከበርባቸው ቦታዎች አንዱ ነው። በዚህ ቦታ ተገኝተው በዓሉን ያከበሩት መምህር ብርሃነ አድማስ በዓሉ በደመቀ ሁኔታ የተከበረ ነበር ብለውናል።
ብዙ ጊዜ ጃንሜዳ የሚከበረው የማዕከሉ ቅዱስ ፓትርያርኩ ብዙኃን አበው ሊቃነ ጳጳሳት በርከት ብለው የሚገኙበት ስለሆነ፣ በዚያም ላይ ደግሞ በታሪክ በርከት ያሉ ታቦታት ከሚገኙባቸው መካነ ምጥማቃት አንዱ ስለሆነ ጃንሜዳ በዓል አከባበር ልዩ ነበረ። ዘንድሮ ለየት ያሉ ሁለት ነገሮችን አይቻለሁ። የመጀመሪያው የነጋሪት ወጣቶች አዘጋጅተው በርከት ያሉ ወጣቶች ሰልፍ ረድፍ ይዘው ነጋሪት እየጎሰ ከእነሱ ጋር ደግሞ ይሄ በደቡብ አፍሪካ በዓለም ዋንጫ ላይ ያየነውን ለሀገር የባህል ጥሩም በጣም በቀለም ያሸበረቀ ያጌጠ በተመሳሳይ አለባበስ የለበሱ እንዲሁ ከነጋሪት ጎሳሜዎቹ ፊት በአንድ አይነት አነሳስ ስልት እያሰሙ ምናልባት በኢትዮጵያ የጥምቀት በዓል አከባበር ወይም የንግስ በዓል አከባበር ከትልልቆቹ ቦታዎች ትውፊት ጋር ለማቀራረብ እና ጥንታውያኑ ቦታዎች ጋር ያለውን ይህን ስርዓት በመሰለ አድርገውታል። ከዚያ ውጭ ህዝቡ ሞስት በነቂስ ወጥቷል ማለት ይቻላል። ሁልጊዜም ይጨምራል። ከዚያ በተረፈ 9 ዓመተ ምህረት ወዲህ በተለይ ከዛ ወዲህ ይሄ የጥምቀት ተመላሽ ወጣቶች የሚባሉት ማለት ነው፣ ይሄ ንጣፉን ምኑን ልዩ የሚያደርጉት አሁን እሱም በየአመቱ ዲግሪው እየተለየ ነው የመጣ እውነት ለመናገር አካባቡ ስርዓቱ ሁኔታዎች ሁሉ በጣም እየተለወጠ ነው የመጣው። በየአመቱ እድገት አለው። ዘንድሮ እንዲያልኩሽ እና እነዚህ መዝሙሮችም ድሮ በጭፈራ ላይ ያተኩሩ የነበሩት ብዙዎቹም ወደ መዝሙር መጥተዋል እና የተለያየ ቋንቋዎች ብዙ ጊዜ እንሰማለን። አስተውለን ጆሮ ሰጥተን አንሰጣቸውም እንጂ አሉ እና የእነሱንም አይቻለሁ በዚህ አመት።
በዚህ የጃንሜዳ ባህረ ጥምቀት ላይ የኦሮሞ ማህበረሰብ አባላት ወጣቶች ተደራጅተው በባህል ልብስ ደምቀው ማክበራቸውን ከአስተባባሪዎቹ አንዱ ወጣት ፍቅሩ ሙላቱ ገልጾልናል።
አከባበሩ የተለየ ነገር የለም። ሌላ እንደሚያከብረው ነበር ያከበር ነው። የተለየ የሚያደርገው ነገር ካለ ከሌላው ጊዜ በተለየ መልኩ በኦሮሞ ባህል ልብስ አምረን ደምቀን በኦሮምኛ ቋንቋ ደግሞ በተደራጀ መልኩ ግሩፕ ፈጥረን ስንጀምር እግዚአብሔርን ስናመሰግን ሰውተን ከጃንሜዳ እስከ ካቴድራል ስላሴ የታቦት አስተናጋጅ ስርዓት ላይ ተሳተን ማብቂያውን የስላሴ ቤተክርስቲያን አድርገን ወደ ቤታ ይገባ ባህላዊ ልብስ በኦሮምኛ ጀምረን ተደራጅ መጀመር አልነበረም። በጥምቀት ለሁለታ የመጀመሪያ ነው። ግን በአዲስ አበባ ውስጥ በኦሮምኛ አገልግሎት አገልግሎት ለመስጠትም ሆነ ለመገልገል ኦሮምኛ ቋንቋ የመጀመሪያ አይደለም።
የትናንትናውን የከተራና የዛሬውን የጥምቀት በዓል በዋሽንግተን ዲሲና አካባቢያው የሚገኙ አጥቢያ አብያተ ክርስቲያን በየአካባቢያቸው በተዘጋጁ የጥምቀተ ባህር ስፍራዎች በመንፈሳዊ መዝሙሮች እየታጀቡ አክብረው ውለዋል። ጽዮን ግርማ ይህንንም በስፍራው ተገኝታ ዘገባ አሰናድታለች።
በዋሽንግተን ዲሲ፣ በሜሪላንድ እና በቨርጂኒያ የሚኖሩ ኢትዮጵያውያን በየቤተ ክርስቲያናቸው የጥምቀት ዋዜማውን የከተራ በዓልና የጥምቀት በዓልን ሰብሰብ ብለው አክብረዋል። በትላንትናው ምሽት የከተራውን በዓል ለመከታተል በተገኘንበት በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋህዶ የደብረ ምሕረት ቅዱስ ሚካኤል ካቴድራል ቤተክርስቲያንም በመንፈሳዊ መዝሙራት ደምቆ ነበር የተከበረው።
እኔ የሀገረ ስብከቱ ሊቀጳጳስ ነኝ፣ አባ ፋኑኤል እባላለሁ። በመጀመሪያ ሁላችሁንም ይህንን ድምፅ ለምትሰሙ ሁሉ እንኳን ለብርሃነ ጥምቀቱ
በሰንበታችሁ በሰላም አደረሳችሁ። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት የሚገኙ 19 አጥቢያ አብያተ ክርስቲያናት በአንድነት ሆነን የምናከብረው በዓል ነው። በዚህ አይነት መልክ ስናከብር ዘንድሮ ወደ 6ኛ ዓመታችን ነው። ቁጥራችን ከእለት ወደ እለት እየጨመረ ነው የመጣው።
በበዓሉ አከባበር ስነ ስርዓት መሰረትም ከየቤተ ክርስቲያኒቱ የመጡትን ታቦቶች ምእመናኑ በዝማሬ አጅበው ሲያከብሩ ነበር።
ስሜ ሊቀለስተና ፈርመስተና ይባላለሁ። እኔ መጣሁ ከምስራይ ህዙናን መድኃኔዓለም አርሊንግተን ውስጥ ነው። ያው የጥምቀትን የከተራ በዓል ለማክበር በዚህ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ያለ ነው። እንደምታዩ በጣም ደስ የሚል በዓል እያከበርን ያለ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበትን ምክንያት ማድረግ አሁን እያከበርን እንገኛለን። ኦረ ኢየሱስ ኦረ ኢየሱስ ኦረ ኢየሱስ ኦረ ኢየሱስ እምገሊላ ሀበ ዮሐንስ እምገሊላ ሀበ ዮሐንስ። ትርጉሙ ኢየሱስ ሄደ ወደ ዮርዳኖስ የሚል ትርጉም ነው ያለው እና እኛም ዛሬ የምናከብረው ይሄንን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበትን ምክንያት ማድረግ ነው። በዓሉ የሰላም የፍቅር ይሁንልን። እግዚአብሔር ከእናንተ ጋር ይሁን።
ሃይማኖታዊና መንፈሳዊ መዝሙራቱ ጎን ለጎን እንደ ኢትዮጵያው የባህል ጭፈራ ባይኖርም ሰብሰብ ያሉ ታዳሚዎች ዝማሬን ሲያሰሙ ነበር። ልክ እንደ ትላንቱ ሁሉ ዛሬም በየአጥቢያ አብያተ ክርስቲያናቱ የኢየሱስ ክርስቶስን የጥምቀት በዓል ሲያከብሩ መዋላቸው ታውቋል።
እናመሰግናለን ጽዮን ለዘገባው። በድጋሚ ክርስቲያን ምእመናን ሁሉ እንኳን አደረሳችሁ። ተከታዩ ዘገባም ከጽዮን ጋር ያቆየናል። ቴዲ አፍሮ ቴዎድሮስ ካሳሁን ኢትዮጵያ ውስጥ ሊሰራቸው የነበሩ የሙዚቃ ዝግጅቶች በመሰረዛቸውና ፍቃድ ባለማግኘቱ ለሶስት ዓመታት የሙዚቃ ዝግጅት ሳያቀርብ ቀርቷል። በተለይ አዲስ አበባ ውስጥ ለኢትዮጵያው የአዲስ ዓመት ዋዜማ በሚሊኒየም አዳራሽ ሊያቀርብ የነበረው የሙዚቃ ድግስና የአልበሙም ምርቃት በግድ ተሰርዞበታል። የዛሬው ዜና ከዚያ የተለየ ነው። ከነገ በስቲያ እሁድ ጥር 13 2010 ዓ.ም ምረት ባህር ዳር ከተማ ብሔራዊ ስታዲየም ላይ ኢትዮጵያ ወደ ፍቅር ተብሎ የተሰየመ ዝግጅቱን ሊያቀርብ ዝግጅት ይዟል። አቦጊዳ ኢትዮጵያ የተሰኘ ባንዱንም ይዞ ባህር ዳር ገብቷል። ጽዮን ግርማ የቴዲ አፍሮ ዋና ስራ አስኪያጅ አቶ ጌታቸው ማንጉዳይና የባህር ዳር ወጣቶችን ስለ ዝግጅቱ አነጋግራ ተከታዩን ዘግባለች።
ቴዲ አፍሮ የባንዱን አባላት ይዞ ወደ ባህር ዳር የተጓዘበት የሙዚቃ ዝግጅት ሲያሜ ኢትዮጵያ ወደ ፍቅር ይሰኛል። ይህን የሙዚቃ ዝግጅት የሚያስተባብሩት ወጣቶች ከተማችን በሐዘን የተዋጠችና የደበዘዘች፣ ከዚህ ቀደም ለተካሄዱት የሙዚቃ ዝግጅቶችም ጀርባዋን የሰጠች ነበረች ይላሉ። አሁን ግን ቴዲ ፍቅር ብሎ ስለመጣ በሩን ከፍተን ተቀብለናልም ብለውኛል። የቴድሮስ ካሳሁን ዋና ስራ አስኪያጅ አቶ ጌታቸው ማንጉዳይም ይህንኑ ያረጋግጣል። በትናንትናው ዕለት ቴዲ አፍሮ ባህር ዳርን ሲረግጥ ወጣቶቹ ከፍተኛ አቀባበል አድርገውለታል ብሏል። አቶ ጌታቸውን አነጋግሬው ነበር። ጌታቸው ማንጎዳይ የቴዲ አፍሮ ማናጀር ወይም የስራ ኃላፊ ነህ?
እንዴት ባክሽ እንኳን አደረሰሽ።
እንኳን አብሮ አደረሰን። የደወልኩት
አደረሳችሁ ላለው ለባለ ጥንጠቱ
እንኳን አብሮ አደረሰን። የደወልኩት ቴዲ አፍሮ ወይም ቴድሮስ ካሳሁን በባህር ዳር ከተማ ትልቅ የሙዚቃ ዝግጅት በስታዲየም ያዘጋጃልና ከረጅም ጊዜ በኋላ ነው ይሄ ሙዚቃ ዝግጅት የሚካሄደው። እስቲ ዝግጅቱ ምን ይመስላል? እሁድ ቀን ነው ከሄደው በርግጥ። እስቲ ዛሬ ያለውን ሁኔታ ንገረን።
አሁን እንግዲህ ወደ ሊደረገው ባህር ዳር ገብተናል። እንደማቃጠባለን ያደረገለት ቴድሮስ ባህር ዳር ጥሩ ዝግጅት ላይ ያለነው ስቴዲየም ውስጥ ዛሬ ስቴጆችን፣ ላይቲንጉን፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የሰራ ነው። ከአዲስ አበባ ብዙ ሰው የመጣ ነው፣ ከጎንደር፣ ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ስለ ቴዲ ኢትዮጵያን ስለሚያውቅ ምንም አዲስ ነገር የለውም። ለኢትዮጵያ አንድነት ለሀገራችን ይሰራ የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኘለን።
እስቲ ስለ ልምምዳቸው ንገረን። ምን ያህል ሰዓት?
አቡጊዳ ባንድ ይባላል። ያው የእኛ ባንድ አቡጊዳ ባንድ ይባላል። 5 አባላት ነበሩት፣ አሁን ወደ 10 ከፍ ብሏል። ምክንያቱም ኢትዮጵያ አልበም በጣም ከፍ ያለ ውጤት ያመጣ በመሆኑ በቢልቦርድ ወርልድ ነምበር ዋን አልበም ላይ ሁሉ የደረሰ በመሆኑ አልበሙ በጣም እጅግ የተሳካ በመሆኑ ኮንሰርቶችን የዚያን ያህል ስታንዳርዳቸው ከፍ ያለ መሆን አለባቸው እና ሌሎች ተጨማሪ የብሎይንግ የሳክስ ትሮምቦን በአካፕሲን ገብሳል ተጨምሯል እና አቡጊዳ ኢትዮጵያ ይባላል አሁን እና በሙሉ ባህር ዳር ገብተናል። አሁን
ልምምዱ ሁኔታ ምን ይመስላል? ምን ያህል ሰዓት ነው እየተለማመዱ ያሉት? እስቲ እንደው ከመድረክ ጀርባ ያለውን የልምምድ ሁኔታ ንገረን። ምን ያህል ዝግጅት እያደረጉ ነው?
ላለፉት 5 ወሮች ያህል ልንለማመድ ነው የከረም ነው። 3-4 ልጆች አሜሪካን ሀገር የሚኖሩ አሉ፣ ቺካጎ፣ ሲያትል። ከዛም ጥተናል እዚህ አዲስ አበባ እንዲመጡ አድርገን ከአዳዲሶቹ ልጆች ጋር አንድ ላይ ሆነው ላለፉት 5 ወራት ከፍተኛ ዝግጅት አድርገናል እና በጣም ነው የተሰራው። አሁን ደግሞ ባህር ዳር ከተማው ደሞ አካባቢ በዚህ ጥናት ተጀምረናል ማለት ነው።
በኦሮሚያ ክልል የተቀሰቀሰውንና ለረጅም ጊዜ የዘለቀውን ህዝባዊ ተቃውሞ ተከትሎ ወደ አማራ ክልል የተዛመተው ህዝባዊ ተቃውሞን ከተቀላቀሉት ከተሞች አንዷ ባህር ዳር ናት። በባህር ዳር የበርካታ ሰው ህይወት ጠፍቷል፣ ንብረት ወድሟል፣ ሰዎች በእስር ላይ ይገኛሉ። በዚህ ምክንያት በባህር ዳር የሚዘጋጀው የሙዚቃ ዝግጅት ስኬታማ አልነበረም። አንዳንዶቹ ከተጀመሩ በኋላ ሁሉ ተቋርጠዋል። በባህር ዳር ያለውን የቴዲ አፍሮ የሙዚቃ ዝግጅት ከሚያስተባብሩት አንዱ አቶ ደሞዝ ገነቱ ነው። አቶ ደሞዝ የሙዚቃ ዝግጅቱን ለማካሄድ ከአማራ ክልል ብሔራዊ መንግስት እንዴት ፍቃድ እንዳገኙ ይናገራል።
ህዝባዊ ጥያቄ መጠየቅ ነው የክልሉ መንግስት። እንግዲህ ይሄ የህዝቡ ጥያቄ ነው የሚል ወጣት ላይ ደግሞ በምን መልኩ ነው ረብሻ ቢኖር ምናምን ሲል ምንጊዜ ወጣቱ ወይም ህብረተሰቡ የሚፈልገውን ነገር ሰው ከተገለጠለ ረብሻ አይኖርም። የሚፈልገውን ነገር ደግሞ ሰው ከተከለከለ ረብሻ ይኖራል። ስለዚህ እሱ ደግሞ የሰላም ነው፣ ከዛ ውጭ ኢትዮጵያዊነት ነው የሚያጀምረው። ሁሌም በህብረተሰቡ ውስጥ ነው ያለ እና ባህር ዳር ላይም ክልል ላይም ብዙ ጊዜ አድርጎ ስለማያውቅ ፍቃድ አገኘን ማለት ነው። ስለዚህ ፍቃድ ስናገኝ የክልሉ መንግስት ደግሞ ስለ ጸጥታው ጉዳይ ላይ ትኩረት እፈልጋለሁ ሲል እኛ ጋር ፕሮሞተር ጋር ስራ አስኪያጅ ጋር ሁሉንም ነገር ተወያየን።
በመጨረሻም ፍቃድ ካገኙ በኋላ ቁጥራቸው በዛ ያሉ ወጣቶች በጋራ የተሳተፉበት የሙዚቃ አዘጋጅ ኮሚቴ በከተማ ውስጥ እንቅስቃሴ መጀመሩን ይናገራሉ። ከተማው ምስሉን በያዙ ፖስተሮች አሸብርቃለችም ይላሉ። ከነዚህ ወጣቶች አንዱ ተሾማ አበበ ነው። ዝግጅቱን የተሳካ ለማድረግ በስራ ላይ ተጠምደናል ብሏል።
ያለው ድባብ ደስ የሚል ድባብ ነው ያለው። ጥሩ ነው። በሰው በኩል ያለው ነገር መልካም ነው። የሚዘመረውም ስለ ፍቅር፣ ስለ ኢትዮጵያ ስለሆነ የባህር ዳር ህዝብ ተፋዞ ነው የቆየው። ያው በነበረው የፖለቲካ ሰዓት ባህር ዳር ከተማ ላይ የተለያዩ ኮንሰርቶች በሚዘጋጁበት ጊዜ የተለያዩ ጥቃቶች ይከሰቱ ነበረ። ቴዲ ደግሞ የሚዘምረው ስለ ኢትዮጵያዊነት ነው። አዲስ አበባ ላይ ተከልክሎ ነበረ። ባህር ዳር ላይ በፍቃድ አግኝቶ ያው እንግዲህ ኮንሰርቱን ለማዘጋጀት ዝግጅቶች ተጠናቀዋል የሚል ነገር ነው መረጃ ያገኘ ነው። በጥሩ ሁኔታ ይጠናቀቃል ብለን ተስፋ እናደርጋለን።
አርቲስት ቴዲ አፍሮን ለማግኘት ሞክሬ ነበር፣ ልምምድ ላይ መሆኑ ተነግሮኛል። በቅርቡ ለፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በሀገሪቱ ሰላምና አንድነት እንዲሰፍን ጠንክሮ እንደሚሰራ ተናግሮ ነበር።
ሀገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖር ነው ኢትዮጵያ የሚባል ሀገር ነው የምናውቀው። ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። የኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ያንን እንዳመለካከት ማክበር እንዳለ ሆኖ የነሱ አለመውደድ ወይም መውደድ ይህን እውነት ሊቀይረው አይችልም። እኛ ያለፈውን ትውልድ የማስታረቅ ስራ ነው የኛ ተግባር። ቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብዬ አምናለሁ። ያለፈው ችግር ለኛ መድረስ የለበት። እኛ ደግሞ የራሳችን እድል ሊሰጠን ይገባል።
ሌላ የባህር ዳር ከተማ ነዋሪ የቴዲ አፍሮ የሙዚቃ ኮንሰርት መነቃቃትን ይፈጥራል የሚል እምነት አለ።
ትግስት ማኛው ባላለው ባህር ዳር ቶልጂን ያጠፉት እዚሁ ነዋሪ ነኝ። እኔ ሌላ ኮንሰርት አለ ቢልም ምናልባትም ተሳታፊ ላልሆን የማልችልባቸው እድሎች አሉ። እሱ በመሆኑ የሚሳተፍበት ዋና ምክንያት ቴዲ የአንድነት ሰባኪ ነው። ለኢትዮጵያ ለሀገራችን ያለው ክብር ያለው እውቀቱ ምን ሁሉ ነገሩ አገር በቃ በአንድ እንድትሆን ካለው ስሜት የተነሳ የአንድነት ሰባኪ ነው። አሪያ ነው። ተስፋን ነው ልጁ ነው የሚሰራው ታገኝና ያ እድል ደግሞ አሁን ያለ በፖለቲካ የተረባበሸ ከተማ እንዲረጋጋ የሚያደርግበት እድልም ሰፊ ነው። ይሄ እድል መፈጠሩ ለኛ
አለመረጋጋቱ የተፈጠረው ወጣቶች በጣም ብዙ ጥያቄዎች ይዘው ነው። የኢኮኖሚ ተጠቃሚነት አለ፣ እኩልነት አለ፣ ነጻነት አለ፣ ዲሞክራሲ፣ መናገር፣ የመጻፍ፣ የመምረጥ እንደዚህ ያሉ የመብት ጥያቄዎችን ይዘው ነው ወጣቶች የወጡትና ይሄ ኮንሰርት እሱን ጥያቄ ይመልሳል።
ጥያቄውን ባይመልስ ምንድን ነው ይሄ በብሔረሰብ ተከፋፍሎ ሰው ህዝብ ለርስ የሚፋጭቀው ነገር ወደ አንድ ያመጣል፣ አንድነት ይሰብካል፣ አንድ ኢትዮጵያ አንድ ሀገር የሚለው በቃ የተለየ ህዝብን የሚገስጻል፣ መንግስትን የሚገስጻል፣ ወጣቱንም እኔ ነኝ የሚል ስሜት ወጥቶ ለሀገር እንዴት መኖር እንዳለበት የሚሰብክ ልጅ ነው እና ኢትዮጵያ የሚል ስያሜ የሆኑ ራሱ አሁን እየሰማ ነው አይደለም እየጠፋ ነው ሀገሬ የሚለውን ነገር ወደ አንድ ለማምጣት ማድረጉ በራሱ በቂ ትልቅ ፓወር ነው ብዬ ነው ማስበው እኔ በግል።
ሌሎች ያነጋገርናቸው ወጣቶች የደበዘዘችው ባህር ዳር ለአንድ ቀንም ቢሆን ቴዲ ነፍስ ይዘራባታል ብለን ተስፋ እናደርጋለን ብለዋል።
አድማጮች የአርብ ምሽት ዝግጅታችን ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ22 እንዲሁም በ25 ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭት ነው። አብራችሁን ቆዩ። የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች ስምምነት
አብረው ለመንቀሳቀስ የተስማሙት ኦፌኮና ማአህድ ዓለም አቀፍ ድጋፍ ሰጪ ኮሚቴዎቻቸው ነገ ቅዳሜ ከዋሽንግተን ዲሲ ወጣ ብሎ በሚገኘው ማርክ ሴንተር ሂልተን ሆቴል ውስጥ የመግባቢያ ሰነድ ይፈራረማሉ። ስምምነታቸውንና የነገውን ፊርማቸውን አስመልክቶ ሁለቱንም ኮሚቴዎች አነጋግሬያለሁ። ሊቃነ ምናብርቱ ናቸው አብረውን የሚቆዩት። በቅድሚያ ከኦፌኮው የዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤ ልነሳ።
ስለጋበዝከኝ እጅግ በጣም አመሰግናለሁ። ይህ የሁለቱ ድርጅቶች ምክክር ወይም ደግሞ ወደ ስምምነት ወደ ትብብር መምጣት በዋነኛነት አሁን በኢትዮጵያ ያለው የግፍ አገዛዝ እንዲያበቃ እና ሰላማዊት እና ዲሞክራሲያዊት ኢትዮጵያን ለመገንባት ካለን ፍላጎት አንጻር እኛ አሁን የምንደግፋቸው የፖለቲካ ድርጅቶች አሉ። እዚህ በተለይም በውጪ ያለነው መተባበር ከቻል ያለንን የሰውም አቅም ይሁን ሌሎችን ነገሮች በዋናነት አንደኛ በዲፕሎማሲው ረገድ ያለውን ጥረት በጋራ ለማድረግ ለመተባበር ነው። በዲፕሎማሲውም ዙሪያ በጋራ ስናደርግ የተሻለ ውጤት ልናስመዘግብ እንችላለን ከሚል አንጻር ነው። ሁለተኛ ደረጃ ደግሞ በአገር ውስጥ የሚደረገውን ሰላማዊ ትግልም እኛ እዚህ መተባበር ከቻል ማስተባበር ይቻላል ብለን እናምናለን። ሶስተኛ ደግሞ በእነዚህ በሁለቱ ብሔሮች መካከል መተማመንን የሚፈጥሩ ነገሮችን እንሰራ እዚህ እኛ መተማመንን የሚፈጥሩ ስብሰባዎችን ስናደርግ በጋራ ስልት መቀየስ ስንችል ወንድማማችነትና አንድነት ይጎለብታል እና ይሄ ደግሞ የግፍ አገዛዙም እንዲያበቃ ይሁን ያለውን ስርዓት ለመቀየርም ይሁን ለሚፈጠረው ስርዓት ዲሞክራሲያዊነት፣ ነጻነትና ፍትህ የነገሰበት እንዲሆን በጣም መልካም ጅምር ነው ብለን ስለምናስብ ነው። እና ሌላኛው የመጨረሻው ነጥብ ምንድን ነው? በኦሮሞ ላይ የሚደረግ ጥቃት ካለ በጋራ እንድናወግ፣ ሌላኛውም ወገን እንዲያወግ፣ በአማራ ላይ የሚደረግም ጥቃት ካለ ደግሞ እኛም የኦሮሞ ፌዴራሊስት የዓለም አቀፍ ድጋፍ ቡድን እናወግዛለን ማለት ነው። ይሄ እንድለመድ እንፈልጋለን። ይሄ ግን በሁለቱ ብሔሮች መሀል ወይም ደግሞ በእነዚህ ሁለቱ ድርጅቶች መሀል ብቻ የሚሆን አይደለም ሌሎችንም ወደዚሁ አይነት ትብብር በመሳብ አንድ ትልቅ ኮሊሽን በመፍጠር ያለብንን ችግር ለመቅረፍ እንድንችል ፕላትፎርም ለማዘጋጀት ነው።
መድረኩን ለመፍጠር ነው።
ሌሎችም አሉ ግን እኛ አሁን አሳባችን ይሄ ነው።
በተለይ የመጨረሻ ላይ ያነሱት አንድ ነጥብ ዘግየት ብዬ ልመጣ የነበረበት ጥያቄ ነበረ። እስቲ ወደ መላ አማራ ህዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር ወደ አቶ መንግስቱ አስፋው ደግሞ ልመለስ። ምንድነው ሐሳባችሁ እናንተስ?
እግዚአብሔር ይስጥልኝ አቶ ሰለሞን። አቶ ንጌሳንም አመሰግናለሁ። ቪኦኤ ይሄን እድል ስለሰጣችሁን ደግሞ ከልብ ነው ማመሰግነው። አቶ ንጌሳ በዝርዝር ገልጸውታል። እንዲያው አንዳንድ መጨመር ያስፈልጋል የሚላቸውን ጉዳዮች በግርድፉ ባቀርብ ደስ ይለኛል። በመጀመሪያ ይህ ጠባብ ጎሰኛ መንግስት ለ27 ዓመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሔር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው። ይሄ ደግሞ 27 ዓመት ያህል ወሰደው እንጂ ካሁን በኋላ ደግሞ የማይሄድበት መንገድ መሆኑን ያው ሁላችንም በአገር ውስጥ ባለው ዜናዎች እየተከታተልነው ነው። በእኛ በኩል ትልቅ እመርታ ከፍታ በሁለቱ ህዝቦች ላይ ይሄንን ለመገፈፍ ይሄንን የጥላቻ ገደብ በውሸት የተገነባ አጥር በወያኔ መሰሪነት የተደረገው መፍረስ የጀመረው ጎንደር ላይ ህዝቡ በማናቸውም የፖለቲካ ድርጅት ሳይመራ በራሱ የኦሮሞ ደም የአማራ ደም ነው ብሎ ሲል በአደባባይ ለዛም መስዋዕትነት ሲከፍልበት እንደገና ደገመና በአዳማ በደብረ ዘይትና እንግዲህ በናዝሬት የኦሮሞ ወጣቶችና ህዝብ ደግሞ የአማራ ደም የኦሮሞ ደም ነው የሚላሉ። ይሄ ትልቅ መሰረት ድንጋይ ነው። በታሪክም እነዚህ ሁለት ህዝቦች አንድ ናቸው፣ አብረው ኢትዮጵያን የገነቡ ናቸው። ሆኖም ግን በሐሰትና በሸፍጥ የመሰሪነት የፖለቲካ ቁማር ለማግኘት 27 ዓመታት እንደዚህ ሁለቱም ህዝቦች የሚሰቃዩበትን ስርዓት አስወግደው መጣል እንዳይችሉ ተከፋፍለው በጥላቻ እንዲታያዩ የወያኔ መንግስት አድርጓል። ይሄ ደግሞ እየፈረሰ ነው። ስለዚህ ይሄ የህዝብ ለህዝብ ነው። እንግዲህ ከዛ ቀጥሎ ደግሞ እዛ በአገር ቤቶች ውስጥ የኦሮሞውም የአማራውም ብዙ የመቀራረብ ህዝቦች ለህዝቦች እንቅስቃሴዎች አድርገዋል፣ እያደረጉም ነው። ይህንን አስመልክቶ እንግዲህ እኛ ደግሞ የድጋፍ ሰጪ ኮሚቴዎች የመሀድ የዓለም አቀፍ የድጋፍ ሰጪ ኮሚቴዎችም የህዝብ አካል ነን እና ህዝብን የሚለውን መከተልና አብረን መስራት ስላለብን ይህን ነገር የሚደረገው የመግባቢያ ሰነድ በአንድ ሀሳብ ደረጃ ላይ በአንድ መቀራረቡን መፍጠር የበለጠ ያጠናክረዋል። አቶ ንጌሳ እንዳሉት እንግዲህ ሪሶርሱንም ዓለም አቀፍ ዲፕሎማሲ ትግሉንም ማናቸውንም ነገር እያስተባበሩ ይህንን የህዝብ ለህዝብ መቀራረብና አብሮት በአንድ ማየትና የሚመጣውን ችግር ደግሞ መቋቋም በማናቸውም መንገድ የሚያዋጣና መሆንም ያለበት ነው። ይህ ደግሞ ወደፊትም ከሌሎቹ ጋር የሚቀጥል ይሆናል ማለት ነው።
ቅድም አቶ ንጌሳ ሲያነሱ ይሄ መድረክ እንግዲህ ሌሎችንም ለማስተባበር ጭምር ሁኔታዎችን ለማመቻቸት ነው፣ መድረክ ለመፍጠር ነው ብለው ነበር። እናንተ እንደ ፋና ወጊ ለመሆን እንጂ ሌሎችንም የመሳብ ሐሳብ እንዳላችሁ ነው የገለጹት። እንደዚህ አይነት መሰባሰብ ደግሞ በርግጥ በፖለቲካ ደረጃ በፖለቲካ ፓርቲዎች ደረጃ የተለያየ አመለካከት ባላቸው ግለሰቦች ደረጃ ሊነሳ ይችላል። ግን በህዝብ ደረጃ የህዝቦች ስም ተጠርቶ እንዲህ አይነት የመሰባሰብ የመቀራረብ አይነት መንገድ አዝማሚያ በሌላ ህዝብስ ላይ የመተባበርን ተቃውሞ ቅሬታን የማስፋትን አይነት ሁኔታ እንዳይፈጠር ለማድረግ የምታደርጉት ሐሳብ ጥንቃቄ አለ አቶ ንጌሳ?
አዎ አለ። ምንድነው እዚህ ላይ ያተኮር ነው? በመጀመሪያ ስርዓቱ ህዝቦችን የማጋጨት ስልት እየተጠቀመ ነውና በተለይ በኦሮሚያና በሶማሌ የኢትዮጵያ ሶማሌ መካከል የተደረገውን ግጭት እና እልቂት በቅርብ ጊዜ የምናስታውሰው ነው። በአማራና በኦሮሞ መካከል ደግሞ ላለፉት 27 ዓመታት ማለት ይቻላል እንደ ፖሊሲ ሁለቱ እንዳይቀራረቡ የማድረግ ስራ ሲሰራ ነበረ እና እነዚህ ብሔሮች ኢትዮጵያ ውስጥ ካሉት በስፋትም ይሁን በህዝብ ብዛት ትልቅ ከመሆናቸው አንጻርና ክፍተቱ ስለሰፋ ነው አሁን እዚህ ጋር ያተኮር ነው እንጂ ይሄ ሁሉንም ሌሎቹንም የሚያቅፍ ነው እና እነዚህ ቁልፍ እና እንደ ግንድ ናቸው ለዛች ሀገር እና ለዛ ነው እንጂ እዚህ ጋር የተተኮረው ሁሉንም ኢትዮጵያዊ የሚያቅፍ ነው። አስተሳሰባችንም ኢትዮጵያዊ ነው። ያችን ሀገር ሁሉም በእኩልነት የሚኖርባት እና ፍትህና ሰላም የሰፈነባት ነጻነት የሰፈነባት እንድትሆን ነው አላማው። ያንን ደግሞ ከአንድ ቦታ ነው የሚጀመረው። ለዛ ነው ከዚህ ጋር የጀመርነው። ይሄንን ስናረግ የፖለቲካ ድርጅቶችም ጭምር እነሱም ላይ ግፊት ለማድረግ ነው። እኛ ሞር በተወያየን ቁጥር እኛ ሐሳቦችን ተለዋውጠን ነገሮችን እንቀይስ እዛም ላይ ግፊት ማረጋችን አይቀርም።
የሚሰጧቸው ድጋፎች የአድቮኬሲ የፋይናንስና የዲፕሎማሲ መሆናቸውን ተናግረዋል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ያገኙ። ዝግጅታችን በዚህ ተጠናቀቀ።
በእኛ በኩል ሰላም፣ ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።
ጤና ይስጥልኝ።